ترمى الباري.
ይህ የአሜሪካ ድምፅ ነው። የአሜሪካ ድምፅ በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ በቀጥታ የሚያስተላልፍላችሁ የዛሬ አርብ ጳጉሜ 3 2015 ዓ.ም ዝግጅታችን ጀመረ። የኢትዮጵያ ወታደሮች በቤት ለቤት ፍተሻ ወደ 30 የሚጠጉ ንጹሃን ዜጎችን መግደላቸውን ነዋሪዎች ማስተዋወቃቸው ተሰምቷል። የዚህ ጉዳይ ዝርዝር በምሽቱ ስርጭታችን ይሰማል። በሌላ ዜና ደግሞ በመቀለው ሰልፍ የታሰሩ የፓርቲ አመራሮች በዋስ እንዲወጡ ፍርድ ቤት ቢወስንም እስካሁን እንዳልተለቀቁ ተሰምቷል።
አላገኘናቸውም። በቃ ትላንት ከታሰሩበት መች እንደቀየሩ አላየንም። አጣናቸው እና በሰው በሰው ያሉበት ቦታ አጠያይቀን ስንሄድ ደግሞ አናስገባም አሉ የሉም አይሉም በቃ አናቅም ዞር በሉ ነው የሚሉ የት እንዳሉ አናቅም።
በፖሊስ ተይዘው ከታሰሩ የመቀሌው ሰልፍ አስተባባሪዎች አንዱ ፍቅር አሸብርን እህት ትበ አሸብርን ነው ቀንጭበን ያስደምጥናችሁ። እዚህ ጉዳይ ዝርዝር በምሽቱ ይቀርባል። ሌሎች ቀጠናዊና ዓለም አቀፍ ጉዳዮችም ተካተዋል። እንደምን አምሽታችኋል አድማጮቻችንና ተመልካቾቻችን። ሳስተናግዳችሁ ማመሸው ሀብታሙ ስዩም ነኝ። በቅንብሩ ኤልያስ አስማረ አብሮን ያመሻል። ዋና ዘጋጃችን ጽዮን ግርማ ናት። አስቀድመን አጫጭር የዓለም ዜናዎች እናስደምጣችኋለን። እንግዲህ ወልዴ ይቀጥላል።
በድጋሚ እንደምናመሻችሁ። የኢትዮጵያ ወታደሮች በአማራ ክልል በቤት ለቤት ፍተሻ ወደ 30 የሚጠጉ ንጹሃን ዜጎች እንደገደሉ ነዋሪዎች ማስታወቃቸው፣ በሰሜን ኢትዮጵያ ያለው ሁኔታ አልተሻሻለም በሚል የዩናይትድ ስቴትሱ ፕሬዚደንት ጆ ባይደን ከሁለት ዓመታት በፊት ያወጡትን ፕሬዚደንታዊ ትዕዛዝ በአንድ ዓመት ማራዘማቸው፣ እንዲሁም የኦሮሞ ቅርስ አመራርና መብት ተሟጋቾች ማኅበር በተባበሩት መንግሥታት ድርጅት ለኢትዮጵያ የተቋቋመው የሰብአዊ መብት ባለሙያዎች ዓለም አቀፍ ኮሚሽን የሥራ ዘመኑ እንዲራዘም ጥሪ ማድረጉ የሚሉት ለምሽቱ ከያዝናቸው ውስጥ ይገኙበታል። ወደ ዝርዝሩ እናልፋለን። የኢትዮጵያ ወታደሮች በአማራ ክልል በቤት ለቤት ፍተሻ ወደ 30 የሚጠጉ ንጹሃን ዜጎች እንደገደሉ ነዋሪዎች ማስታወቃቸውን የሮይተርስ ዜና ወኪል ዛሬ ዘግቧል። ከአንድ ወር በላይ ለሚሆን ጊዜ ከፌዴራል ኃይሎች ጋር ሲፋለሙ በነበሩ ሚሊሻዎች ጥቃት የደረሰባቸው የኢትዮጵያ ወታደሮች በዚህ ሳምንት መጀመሪያ በአማራ ክልል ባካሄዱት የቤት ለቤት ፍተሻ ወደ 30 የሚጠጉ ንጹሃን ዜጎችን መግደላቸውን ስድስት የአካባቢው ነዋሪዎች መናገራቸውን ጠቅሶ ሮይተርስ ዘግቧል። ሮይተርስ የኢትዮጵያ መከላከያ ሰራዊት፣ የፌዴራል መንግስትና የጠቅላይ ሚኒስትር አብይ አህመድ ቃል አቀባዮች በጉዳዩ ላይ አስተያየታቸውን እንዲሰጡ አርብ ዕለት ጥያቄ ቢያቀርብም ምላሽ አላገኘም። አድማጮቻችንና ተመልካቾቻችን የዚህን ዜና ዝርዝር በአብይ ርዕሳችን በሰፊው እንመለስበታለን። በሰሜን ኢትዮጵያ ያለው ሁኔታ አልተሻሻለም በሚል የዩናይትድ ስቴትሱ ፕሬዚደንት ጆ ባይደን ከሁለት ዓመታት በፊት ያወጡትን ፕሬዚደንታዊ ትዕዛዝ በአንድ ዓመት እንዳራዘሙ ትናንት አስታውቀዋል። በሰሜን ኢትዮጵያ የነበረው ጦርነት ለአሜሪካው የውጭ ፖሊሲና ብሔራዊ የጸጥታ ልዩ ስጋት ነው በሚል ጆ ባይደን በመስከረም 2014 ዓ.ም ፕሬዚደንታዊ ትዕዛዝ አውጥተው ነበር። በሰሜን ኢትዮጵያው ጦርነት የመብት ጥሰት በመፈጸሙ በፈጸሙ ግለሰቦችና ተቋማት ላይ የሚመለከታቸው የአሜሪካ ተቋማት ማዕቀብ እንዲጥሉም በትዕዛዙ ተደንግጎ ነበር። በሰሜን ኢትዮጵያ ያለው እንቅስቃሴ በኢትዮጵያ ብሎም በአፍሪካ ቀንድ ሰላም፣ ደህንነትና መረጋጋት ላይ አደጋ የደቀነና እንዲሁም በአሜሪካ ብሔራዊ ጸጥታና የውጭ ፖሊሲ ላይ ያልተለመደና ልዩ አደጋ የደቀነ በመሆኑ ፕሬዚደንታዊ ትዕዛዙ ለአንድ ዓመት ተራዝመዋል ሲል ትናንት በፕሬዚደንቱ ስም ከዋይት ሀውስ የወጣው መግለጫ አመልክቷል። ትዕዛዙ በፌዴራል መዝገብ ላይ ታትሞ ለአሜሪካ ምክር ቤት እንደሚላክም ተመልክቷል። መቀመጫውን በአሜሪካ ያደረገው የኦሮሞ ቅርስ አመራርና መብት ተሟጋች ማኅበር የሥራ ዘመኑ በዚህ ዓመት የሚያበቃውና በተባበሩት መንግሥታት ድርጅት ለኢትዮጵያ የተቋቋመው የሰብአዊ መብት ባለሙያዎች ዓለም አቀፍ ኮሚሽን የሥራ ዘመኑ እንዲራዘም ጥሪ አድርጓል። በመላ ኢትዮጵያ የመብት ጥሰቶችን ለመመርመር የዓለም አቀፉ ኮሚሽን ብቸኛ ተአማኒ ድርጅት ነው ያለው ማኅበሩ፣ የሥራ ዘመኑ እንዲራዘም ከአሜሪካ ኮንግረስ አባላት፣ ከአውሮፓ ህብረት የፓርላማ አባላት እንዲሁም ከተመድ ባለሥልጣናት ጋር በመገናኘት የኮሚሽኑ የሥራ ዘመን እንዲራዘም መቀስቀሱን አስታውቋል። የኮሚሽኑ ያለፈው ዓመት መስከረም ሪፖርት በሰሜን ኢትዮጵያ ላይ ያተኮረ እንደነበር ያስታወሰው የማህበሩ መግለጫ የኮሚሽኑ ሥራ ወደ ተቀረው የአገሪቱ ክፍልና ወደ ኦሮሚያም እንዲስፋፋ ከኮሚሽኑ ጋር ባለፈው ዓመት ጄኔቫ ላይ በተወያየበት ወቅት አጽንኦት መስጠቱን አመልክቷል። በኦሮሞ ሲቪሎች ላይ በተለያዩ ኃይሎች ጥቃት ይደርሳል ያለው ማህበሩ ኮሚሽኑ በኢትዮጵያ ሥራውን ለማስፋፋት መስማማቱ አስደስቶት እንደነበር ጠቁሟል። በሀገሪቱ ሁከት በመበራከት ላይ ባለበት ሰዓትና በኦሮሞዎች ላይ የጥላቻ ንግግር በተበራከተበት ሰዓት የኮሚሽኑ የሥራ ዘመን ላይታደስ የመቻሉ ጉዳይ አሳዛኝ ነው ሲል መግለጫው አመልክቷል። በመድረግ ላይ ያለው የሽግግር ፍትህ ጥረት ሥራ በአብዛኛው የሁከቱ ፈጻሚ ነው ሲል ለከሰሰው መንግሥት መተው እንዳሳሰበው ማኅበሩ ገልጿል። መንግሥት የኮሚሽኑን ምርመራ እንዲቀጥል እንዲፈቅድ ጥሪ ያቀረበው ማኅበሩ ለሽግግር ፍትህና እርቅ ተአማኒ እና ገለልተኛ ነው ሲል የገለጸው ኮሚሽን አስፈላጊ ነው ብሏል። አድማጮችና ተመልካቾቻችን ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ነው። በቻድ ድንበር ከተማ በሱዳን ጦርነት የተፈናቀሉ የሀገሪቱ ዜጎችን ያነጋገሩት በተባበሩት መንግስታት ድርጅት የአሜሪካ ልዑክ ሊንዳ ቶማስ ግሪንፊልድ የፈጥኖ ደራሽ ኃይሉን ምክትል መሪ እና የዋና አዛዡ መሐመድ አምዳን ዳግሎ ወንድም የሆኑትን አብዱራሂም አምዳን ዳግሎን ጨምሮ በከፍተኛ ባለሥልጣኖችና አዛዦች ላይ ማዕቀብ እንደሚጣል አስታውቀዋል። የጎሳና የጾታ ጥቃትን ሸሽተው ቻድ ውስጥ የሚገኙ ሱዳናውያንን ያነጋገሩት ሊንዳ ቶማስ ግሪንቪልድ በሱዳን ግጭት ውስጥ የጅምላ የጭካኔ ጥቃት እንዳይኖር ከአሜሪካ የሚቻለውን ሁሉ ታደርጋለች ብለዋል። በሱዳን ሕዝብ ላይ በደረሱት አንዳንድ የጭካኔ ተግባራት መደንገጣቸውንም አስታውቀዋል። የዩናይትድ ስቴትስ የገንዘብ ሚኒስትር ረቡዕ ዕለት ባወጣው መግለጫ በአብዱራሂም ሐምዳን ዳግሎ የተያዙና አሜሪካ ውስጥ የሚገኙ ንብረቶችና ተያያዥ ይዞታዎችን በሙሉ ያገደ መሆኑን አስታውቆ ነበር። አብዱራሂም ሐምዳን ዳግሎ ማዕቀቡ ኢፍትሐዊ ነው ሲሉ ትናንት በቪዲዮ በለቀቁት መግለጫ ላይ አስታውቀዋል። በማሊ በእስላማዊ ነውጠኞች የደረሰ ነው በተባለ ጥቃት 64 ሰዎች ሕይወታቸውን ባጡ ማግስት ዛሬ አርብ ደግሞ በሰሜን የአገሪቱ ክፍል ባለ ወታደራዊ ሰፈር ላይ አጥፍቶ ጠፊዎች ጥቃት አድርሰዋል። ሰራዊቱ በማኅበራዊ ሚዲያ ባወጣው መግለጫ የወታደራዊ ሰፈሩ የአየር ማረፊያ ውስብስብ ያለው ጥቃት ደርሶበታል ብሏል። ዝርዝር መረጃ ከመግለጽ የተቆጠበው ሰራዊቱ ጥቃቱን በመገምገምና የመልስ እርምጃ በመስጠት ላይ መሆኑን ገልጿል። በቀጠናው ሶስት የሳህል አገራትን ያበጠው የጂሃዲስቶች ጥቃት የተመድ ሰላም አስከባሪ ኃይል ከማሊ መውጣቱን ተከትሎ ባለፉት ሳምንታት ውስጥ ተባብሷል። አንድ የአየር ማረፊያው ሠራተኛ ለኤኤፍፒ ዜና ወኪል እንደተናገሩት የዛሬው ጥቃት በሁለት መኪኖች ላይ በተጠመዱ ፈንጂዎች የተካሄደ ሲሆን የተኩስ ሩምታም ተከትሏል። አንድ ቀን ቀደም ብሎ በአንድ ጀልባና የጦር ሰፈር ላይ በደረሰ ጥቃት 45 ሲቪሎችና 15 ወታደሮች ተገድለዋል። ከአልቃይዳ ጋር ግንኙነት ያለው ቡድን ለጥቃቱ ኃላፊነትን ወስዷል። በመጨረሻም የአሜሪካው ፕሬዚደንት ጆ ባይደን ከዛሬ ጀምሮ ለሶስት ቀናት በሚደረገው የቡድን 20 አገራት ጉባኤ ላይ ለመገኘት ከሰዓታት በፊት ጉባኤውን በምታዘጋጀው ህንድ ኒው ደሊ ከተማ ገብተዋል። ፕሬዚደንት ጆ ባይደን ኒው ደሊ ሲደርሱ የህንዱ የመንገድ ትራንስፖርትና የአውራር ጎዳናዎች ሚኒስትር ዴታ ቪጄይ ሲንግ እንዲሁም በውጭ ጉዳይ ሚኒስትር ጸሐፊ የሆኑት ቫኒ ራኦ አቀባበል አድርገውላቸዋል። በዋና አባላቱ መካከል ክፍፍል እንዳለ የሚነገርለት የቡድን 20 ጉባኤ ላይ የቻይናው ሺጂንፒንግ አለመገኘታቸው የቡድኑን አስፈላጊነት ጥያቄ ውስጥ ከቷል ሲል ኤኤፍፒ በዘገባው አመልክቷል። ቡድን 20 የተባለው ስብስብ በቅድሚያ በእንደ አውሮፓውያን አቆጣጠር 1999 ቡድን 7 በሚል ተመስርቶ የነበረ ሲሆን በወቅቱ በነበረው የኢኮኖሚ ቀውስ ምክንያት የዓለምን ኢኮኖሚ በተመለከተ ተቀራርቦ ለመነጋገር በሚል የተቋቋመ ነው። ከ2008 ጀምሮ በየዓመቱ ጉባኤውን ሲያካሄድ ቆይቷል። በቅርብ ዓመታት ውስጥ ግን በአባላቱ መካከል በተለያዩ የዓለም ጉዳዮች ላይ ስምምነት ላይ መድረስ አስቸጋሪ እየሆነ መጥቷል። አዘጋጇ ህንድ በመጨረሻ ሰዓት ላይ ጭምር የዩክሬኑን ጦርነትና የአየር ንብረትን በተመለከቱ ጉዳዮች ላይ ስምምነት እንዲኖር ስትሯሯጥ እንደነበር ዘገባው አመልክቷል። የተመድ ዋና ጸሐፊ አንቶኒዮ ጉቴሬዥ በአባላቱ መካከል ያለው መፋተግ ግጭትን የሚጭርና የህዝብን አመኔታ የሚያሳጣ ነው ሲሉ ትናንት ተናግረዋል። የቻይናው ፕሬዚደንት ሺ ጂንፒንግ በጉባኤው ላለመታደም ወስነው ጠቅላይ ሚኒስትራቸው የሆኑትን ሌ ቻንግ ወደ ኒውዴልሂ ልከዋል። አድማጮቻችንና ተመልካቾቻችን ለዜና የተመደበው ሰዓት በዚህ ተፈጽሟል። ለቀሪው ክፍለ ጊዜ ወደ ሀብታሙ መልሳቸዋል።
እንግዲህ ወልዴን ለዓለም ዜናዎቹ አመሰግናለሁ። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ስዌስት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁን የዛሬ ጳጉሜ 3 2015 ዓ.ም ዝግጅታችንን ነው ከአሜሪካ ድምፅ እየተከታተላችሁ ያላችሁት። በምስልና ድምፅ ቅንብሩ ሲሳይ አሸናፊና ግርማ ደገፋም አብረውኝ ያመሻሉ። ዝግጅቶቻችን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን amharic.voanews.com በፌስቡክ አት ቪኦኤ አምሃሪክ ላይ በቀጥታ በመደመጥ ላይ ይገኛሉ። የድምፅ አሊያም የጽሑፍ መልእክት ለመተው ለምትፈልጉ ሌላ አማራጭ አለን። 202-205-9942 የዋትሳፕ መስመራችንን ተጠቀሙ። አሁን ግን ወደ ዕለቱ አበይ ርዕሰ ዘገባ እንሻገር። ከአንድ ወር በላይ ለሚሆን ጊዜ ከፌዴራል ኃይሎች ጋር ሲፋለሙ የነበሩ ሚሊሻዎች ጥቃት የደረሰባቸው የኢትዮጵያ ወታደሮች በዚህ ሳምንት መጀመሪያ በአማራ ክልል ባካሄዱት የቤት ለቤት ፍተሻ ወደ 30 የሚጠጉ ንጹሐን ዜጎችን መግደላቸውን ስድስት የአካባቢው ነዋሪዎች መናገራቸውን ጠቅሶ ሮይተርስ ዘግቧል። ሮይተርስ የኢትዮጵያ መከላከያ ሰራዊት፣ የፌዴራል መንግስትና የጠቅላይ ሚኒስትር አብይ አህመድ ቃል አቀባዮች በጉዳዩ ላይ አስተያየታቸውን እንዲሰጡ አርብ ዕለት ጥያቄ ቢያቀርብም ምላሽ እንዳላገኘ ገልጿል። ስመኝሽ የቆየ ዝርዝሩን ታሰማናለች።
የሚደርስባቸውን አጸፋ በመፍራት ስማቸው እንዳይገለጽ የጠየቁ አንድ ነዋሪ ለሮይተርስ ሲናገሩ በማጆቴ ከተማ ሕይወታቸው ካለፉት ሰዎች መካከል ሕፃናትና አዛውንቶች እንደሚገኙበት፣ አንዳቸውም ግን በሚሊሻ ቡድን ውስጥ እንዳልተሳተፉ አመልክተዋል። ከነዋሪዎቹ አንዱ ወታደሮቹ ወንድሙን ሲገሉ መመልከቱን የገለጸ ሲሆን፣ ሌሎች ነዋሪዎች ደግሞ ፍተሻው በቀጠለበት ወቅት የተኩስ ድምፅ መስማታቸውንና ግድያው እንዴት እንደተፈጸመ ግን በኋላ ከጎረቤቶቻቸው መስማታቸውን አስረድተዋል። ሮይተርስ የነዋሪዎቹን መግለጫ ገለልተኛ በሆነ አካል ማረጋገጥ አልቻለም። በሐምሌ ወር መገባደጃ ላይ በአማራ ክልል የተቀሰቀሰውን ግጭት ተከትሎ የፌዴራል ኃይሎች ጥቃት ፈጽመዋል በሚል የሚቀርበው ክስ ዙሪያ መንግስት እስካሁን በይፋ የሰጠው መግለጫ የለም። ሆኖም ከዚህ ቀደም በአጎራባቹ ትግራይ ክልል በተቀሰቀሰው ግጭት የኢትዮጵያ መከላከያ ኃይሎች ሰብአዊ መብቶችን እንደሚያከብሩ መግለጹ ይታወሳል። የማጀቴ ከተማ ነዋሪዎች ከሮይተርስ ጋር ባደረጉት የስልክ ቃለ ምልልስ እሁድ ዕለት የፋኖ ሚሊሺያ ታጣቂዎች በከተማው የነበሩ የመከላከያ ኃይሎች ላይ ጥቃት ማድረሳቸውን ገልጸው ሁለቱ ወገኖች ለተወሰኑ ሰዓታት ውጊያ ማካሄዳቸውን አመልክተዋል። ወታደሮቹ ቤት ለቤት ፍተሻውን ማካሄድ የጀመሩት ግጭቱ ከበረደ በኋላ መሆኑንም ተናግረዋል። ብዙዎቹ ሟቾች በተቀበሩባቸው አብያተ ክርስቲያናት የሚገኙ ሁለት ቄሶችን ጨምሮ ነዋሪዎቹ 29 እና 30 የሚሆኑ ሰዎች መሞታቸውን ገልጸዋል። ሮይተርስ ካነጋገራቸው ነዋሪዎች መካከል ሶስቱ ንጹሃኑ ዜጎች በጥይት ተደብድበው መገደላቸውን ሲገልጹ፣ ሌሎች ሶስት ሰዎች ደግሞ ሰዎቹ ምናልባት ወታደሮቹን ለመደገፍ ወደ ማጀቴ ከመጡ የተቀናቃኝ ጎሳ ማህበረሰብ በመጡ ሰዎች ተገድለው ይሆናል የሚል እምነት እንዳላቸው ተናግረዋል። እናት የተሰኘው ተቃዋሚ ፓርቲ ማክሰኞ ዕለት ባወጣው መግለጫ እሁድ ዕለት በማጀቴ ከተማ በተካሄደ የቤት ለቤት ፍተሻ ወታደሮች 29 ሰላማዊ ዜጎችን ያለ ርኅራሄ ገድለዋል ብሏል። ሮይተርስ ያነጋገረው አንድ ሌላ የከተማዋ ነዋሪ 8ና 9 የሚሆኑ የመከላከያ ኃይል ዩኒፎርም የለበሱ ሰዎች የቤተሰቦቹን መኖሪያ ግቢ ጥሰው ከገቡ በኋላ የ62 ዓመት ወንድሙን ሲገድሉ መመልከቱን ገልጿል። ወንድሜ ከውጭ የሰዎች ንግግር ድምጽ ሲሰማ ጎረቤቶቻችን መስለውት ነበር ያለው ይኸው ነዋሪ በእጁ ምንም አልያዘም ነበር። ከበሩ አጠገብ ቆሞ እነሱ በሩን ጥሰው ከገቡ በኋላ ከኋላው በጥይት መቱት ብሏል። አንድ ሌላ ነዋሪ ወታደሮች የ29 ዓመት ወንድሙን በቤተሰቦቹ መኖሪያ ቤት በር ላይ እንደገደሉት ይናገራል። ሚስቱ እየሮጠች ወደኛ መጣች። ቤቴ ከሱ ቤት ምናልባት 15 ሜትር ርቀት ላይ ነው። እንደደረሰች በጥይት መቱት አለችን የሚለው ይኸው ነዋሪ ደሙ በየቦታው ፈሶ ነበር። ነገር ግን ድምጽ ማሰማት አንችልም ነበር። ስለዚህ ድምጻችንን ሳናወጣ እያለቀስን ነበር ሲል የነበረውን ሁኔታ አስረድቷል። ነዋሪዎቹ ወታደሮች በማግስቱ የማጀቴ ነዋሪዎች ከአንድ ከፍተኛ መኮንን ጋር ስብሰባ እንዲካፈሉ እንደሰበሰቧቸው የገለጹ ሲሆን ስብሰባውን ከተካፈሉት ነዋሪዎች አንዱ መኮንኑ ጥቃት ያደረሱባቸውን ሰዎች ማግኘት እንዳልቻሉ ሲናገር ነበር። ከዚህ በኋላ አንድ ጥይት ቢተኩሱ እናጠፋቸዋለን ብሏል ሲል ለሮይተርስ ተናግሯል። በአማራ ክልል እየተካሄደ ያለው ግጭት የተቀሰቀሰው የፌደራል ባለስልጣናት የክልሉን ደህንነት ለመሸርሸር እየሞከሩ ነው በሚል ቅሬታ ሲሆን መንግስት ግን ክሱን አይቀበልም። የተባበሩት መንግስታት ድርጅት ባለፈው ወር ባወጣው ሪፖርት በአማራ ክልል እየተካሄደ ባለው ግጭት እስካሁን ቢያንስ 183 ሰዎች መገደላቸውን አስታውቆ ሁሉም ወገኖች ግድያና ሌሎች የሰብአዊ መብት ጥሰቶችን እንዲያቆሙ ጥሪ አድርጓል። በአማራ ክልል ግጭቱ ከተነሳበት ጊዜ አንስቶ በክልሉ የኢንተርኔት አገልግሎት በመቋረጡ ኗሪዎቹ የገለጿቸውን በርካታ ክስተቶች ማረጋገጥ አስቸጋሪ ሆኗል። ጦርነቱ የተቀሰቀሰው ከትግራይ ክልል ተነስቶ በሰሜን ኢትዮጵያ ለሁለት ዓመታት የተካሄደው የእርስ በርስ ጦርነት ካበቃ ከዘጠኝ ወራት በኋላ ሲሆን የተባበሩት መንግስታት ድርጅት በሰሜኑ ግጭት የተካፈሉ ሁሉም ወገኖች በሰው ዘር ላይ የሚፈጸም ወንጀል ሊባሉ የሚችሉ የመብት ጥሰቶችን መፈጸማቸውን አስታውቆ ነበር። በትግራይ ጦርነት ከኢትዮጵያ ጦር ጎን ሆነው የተዋጉት የፋኖ ሚሊሻዎች አሁን በተቀሰቀሰው ግጭት የፌደራል ኃይሎች ገፍተው እስከሚያስወጧቸው ድረስ ዋና ዋና ከተሞችን መቆጣጠር ችለው ነበር። ግጭቱ ግን ራቅ ባሉ አካባቢዎች አሁንም እንደቀጠለ ነው። በሮይተርስ ለተጠናቀረው ዘገባ ስመኝሽ የቆየ፣ ዋሽንግተን ዲሲ።
የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ስቱዲዮ በቀጥታ እየተደመጠ የሚገኘውን የአርብ ምሽት ስርጭታችንን ነው። ቀደም ብላችሁ የሰማችሁት የዕለቱን አብይ ርዕስ ዘገባ ነበረ ስመኝሽ ያሰማችን። የትንታኔው መጽሔት ይቀጥላል። ቀጣዩ ዘገባ ወደ ትግራይ ክልል መቀሌ ይወስድናል። በመቀለ ከተማ ትናንት ሐሙስ በትግራይ ክልል ተቃዋሚ ፓርቲዎች ተጠርቶ የነበረው ሰላማዊ ሰልፍ በኃይል እንዲበተን መደረጉን ተከትሎ የታሰሩት የአራት ተቃዋሚ ፓርቲዎች ስድስት አመራሮች ዛሬ በቀዳማይ ወያነ ፍርድ ቤት የቀረቡ ሲሆን ችሎቱ በዋስ እንዲለቀቁም ወስኗል። ይሁንና ይሄ ዘገባ እስከተጠናቀረበት ሰዓት ድረስ ከእስር እንዳልተለቀቁ ታውቋል። ከስድስት አመራሮች ጋር 150 የሚደርሱ ሰዎች አብረው እንደታሰሩ ቢገለጽም ፍርድ ቤት እንዳልቀረቡና ቤተሰቦቻቸውንም ማግኘት እንዳልቻሉ ተነግሯል። ሙልጌታ ጽባ የዚህን ጉዳይ ዝርዝር ይነግረናል።
ትናንት ጳጉሜ 2 ቀን 2015 ዓ.ም መቀለ ላይ በጠሩት ሰልፍ ምክንያት ለእስር የተዳረጉት ስድስት የተለያዩ የፖለቲካ ፓርቲ አመራሮች በዋስ እንዲለቀቁ ፍርድ ቤት ወሰነ። አረና ለሉዓላዊነትና ለዲሞክራሲ ፓርቲ ድጋፉ የሰጠውና ሳልሳይ ወያነ ትግራይ፣ ውድብ ናጽነት ትግራይና ብሔራዊ ባይቶ አባይ ትግራይ የተባሉ ተቃዋሚ ፓርቲዎች በጋራ አስተባብረው ለትላንት የጠሩት ሰላማዊ ሰልፍ በኃይል ከተበተነ በኋላ በሰላማዊ ሰልፍ የተሳተፉና ያስተባበሩ በአጠቃላይ 150 የሚሆኑ ሰዎች መታሰራቸው ፓርቲዎቹ ገልጸዋል። ከታሰሩት ሰዎች መካከል የሳልሳይ ወያነ ትግራይ ሊቀመንበር ሀያሉ ጎዱፋይ፣ የፓርቲው አመራር አብለሎም ገብረ ሚካኤል፣ የውድብ ናጽነት ትግራይ ሊቀመንበር ዶክተር ደጀን መዝገበ፣ የብሔራዊ ባይቶ አባይ ትግራይ ባይቶና አስተባባሪዎች ኪዳነ አመነና ክብሮን በርሀም እንዲሁም የአረና ለሉዓላዊነትና ዴሞክራሲ ሊቀመንበር አምዶም ገብረ ስላሴ ዛሬ ሐሙስ ጳጉሜ 3 ቀን 2015 ዓ.ም በመቀለ ከተማ ቀዳማዊ ወያነ ፍርድ ቤት ችሎት ቀርበው እያንዳንዳቸው በ10,000 ብር ዋስ እንዲለቀቁ ፍርድ ቤት ወስኗል። ሆኖም የታሰሩት ፖለቲከኞች ይህ ዘገባ እስከተጠናቀረበት ሰዓት ከእስር ቤት አልወጡም። የፍርድ ቤት የዋስትና ወረቀት ቤተሰቦች ያቀረቡ ቢሆንም ሆኖም ሂደቱን ፖሊስ ስላዘገየው እንዳልተፈቱ ቤተሰቦቻቸው ለአሜሪካ ድምፅ ገልጸዋል። ሌላ ትናንት ከታሰሩት ሰዎች መካከል ከፍተኛ ድብደባ የደረሰባቸው በእስር የሚገኙ የሰልፉ ተሳታፊዎች የነበሩ ሕክምና ተከልክለው እንደነበሩ ሲገለጽ የቆየ ሲሆን በዛሬው ዕለት አመሻሽ ላይ ሕክምና እንዲያገኙ እንደተደረገ ከቅርብ ሰዎቻቸው ሰምተናል። ትናንት በፖሊስ ተይዘው ከታሰሩት ሰዎች መካከል ሰልፉን ካስተባበሩት አንዱ ፍቅር አሸብር ከቤተሰብ ጋር እንዳይገናኝ በመከልከሉ ያለበት ሁኔታ ማወቅ አለመቻሏ እህቱ ትዕብ አሸብር ገልጻለች።
አላገኘናቸውም። በቃ ትላንት ከታሰሩበት መች እንደቀየሩ አላየንም። በቃ አጣናቸው እና በሰው ያሉበት ቦታ ጠያይቀን ስንሄድ ደግሞ አናስገባም አሉ የሉም አይሉም በቃ እናቅም ዞር በሉ ነው የሚሉ የት እንዳሉ አናቅም እዛ አሉ ተብለን ይሄድ ነው በስንት መከራ ሌላ ሰው እዚህ ሰምቻለሁ እዚህ ነው ያሉት ብሎ ሲመጣ ተለምነው ምግቡ አስገቡት ግን ለነሱ ይሁን ይኖሩ አይኖሩ እዛ ውስጥ ምን ይሆኑ ነው አናቅም በቃ ቤተሰብ ማግኔት አለበት ልጆቹን ምን ይሆኑ እንደሆነ ማወቅ አልቻልንም በቃ ልጆቻችንን ማግኔት እንፈልጋለን ጤንነታቸው ምን ሁኔታ ላይ ናቸው ለህግ ብለው አይደል እንዴ ስንት መከራ ይከፈለው በአግባቡ በህግ ይጠየቁ ቤተሰብ ያግኛቸው ምግብ ይሰጣቸው ለስርዓት ነው እነሱም እየጠየቁ ያሉት በስርዓት የሚገባቸው ነገር ይጠየቁ አሁን ግን የት እንዳሉ ምን ይሆኑ እንደሆነ አናቀም
ሌሎች ታሳሪዎችም ከቤተሰቦቻቸው እንዳይገናኙ መከልከሉን ተናግራለች ሰባዊ መብታቸውን ተጠብቆ በህግ አግባብ ፍርድ ቤት ሊቀርቡ ይገባል ብላለች በትናንትናው ዕለት ከታሰሩት ፖለቲከኞችና የሰልፉ ተሳታፊዎች በተጨማሪ በግል የማህበራዊ መገናኛ የሚሰሩ ጋዜጠኞችም ታስረዋል ማሐሪ ሰለሞን ማሐሪ ካህሳይና ተሻገር ጽጋብ የተባሉ ጋዜጠኞች መታሰራቸውና በሰልፉ ላይም ድብደባ ተፈጽሞባቸዋል የሳልሳይ ወያኔ ትግራይ ምክትል ሊቀመንበር አቶ አሉላ ኃይሉም የታሰሩት የፖለቲካ ፓርቲ አመራሮችና የትናንትናው ሰልፍ ተሳታፊዎች የታሰሩበት እስር ቤት ንጽህና የጎደለው መሆኑ ገልጸዋል።
ትግራይ ውስጥ ያሉ እስር ቤቶች እነዚህ የማይታወቁትን ተተተን የሚታወቁት በጣም ከፍተኛ የጤና ችግር ሊያስከትሉ በሚችሉ ሁኔታና በጣም የታጨቀ ኢንፍራስትራክቸሩም ዜሮ ሊባል በሚችል ያለበት ሁኔታ ነው ያለው። ይሄ እንግዲህ ሌላው ህዝባችን እየደረሰበት ያለው ግፍ ነው እንግዲህ እስር ቤት ውስጥ የሚያሳየው። ይሄ ወደዚህ ነው እንግዲህ እንዲገቡ የተደረገው። ሲገቡ ጀምሮ ያው እዛ ሮማናት አደባባይ ላይ በጣም ከፍተኛ ድብደባ የደረሰባቸው ደጋፊዎቻችን፣ ጋዜጠኞች፣ አክቲቪስቶች፣ አባሎቻችን ነበሩ። እነዚህ እንደደበደቧቸው ከነደማቸው ነው ወደ እስር ቤት የተወሰዱት። እንግዲህ ያው የተደበደበ የደማ የተሰበረ ሰው ህክምና መወሰድ ነበረበት ግን የህክምና አገልግሎት እንዳያገኙ ተደርገው ተከልክለዋል። ይሄ ብቻ ሳይሆን ቤተሰቦቻቸው ደግሞ ያሉበትን ሁኔታ አይተው ሌላም እርዳታ እንዳይሰጧቸው ቤተሰቦቻቸውም ሊያዩቸው አልቻሉም። ስለዚህ ያው የሰብአዊ መብታቸው በሙሉ ተገፎ ያለበት ሁኔታ ነውና ያው እንግዲህ በዚህ አንጻር ስናየው በጣም አደገኛ ሁኔታ ላይ ነው ያሉት።
መታሰሩና መንገላታቱ ለሚያካሂዱት የሰላማዊ ትግል ሂደት እንደማይገታውና እንደሚቀጥሉም ምክትል ሊቀመንበሩ ተናግረዋል።
ስርዓቱን ባህሪ ነው የሚያሳየው። እንግዲህ ይህ ስርዓት አዲስ ስርዓት አይደለም። በጣም ረጅም ጊዜ እዚህ ሀገር ኢትዮጵያ ውስጥም ሲሰራ የነበረ ስርዓት ነው። ባህሪው ይታወቃል። አሁን ደግሞ ግልጥልጥ ብሎ በእርግጥ እስካሁን ሊያሻሽልም ሊቀየር የሚፈልግ ሳይሆን ጭራሽ ብሶበት አሁንም ልህን በዚህ ደረጃ ፖለቲካ ፓርቲ አመራሮች ተሰብስቦ አንድ ቦታ ላይ ታጎሩበት ዘመን እኔ አላቅም፣ አትሊስት እዚህ ሀገር። አሁን ግን አዲስ ታሪክ ነው ፈጽሞ ያለው። ስርዓት አልበኛነት ጥጉ የዚህ ስርዓት የአራት ፖለቲካ ፓርቲዎች ሊቀመናብርት ጨምሮ አባሎቻቸውን ሁሉ ሰብስቦ እየደበደበና እየቀጠቀጠ የሚያስር ነው ይሄ ስርዓት። ይሄ ስርዓት ነው እንግዲህ ከትግራይ ህዝብ ጫንቃ ላይ መወገድ አለበት ብለን ሰልፉም አንዱ ዲማንዱ ይሄ ነው የነበረው። ስለዚህ የሰልፉ ዲማንድ እንዴት ትክክለኛ እንደሆነ ያሳየ ሂደት ነው እስካሁን ያለው እና የትላንቱ ከዛ በፊትም የነበረው ሂደቶች። ስለዚህ እኛ አሁንም ጥያቄዎቻችንን እና መሆን ያለበትን በሰላማዊና ፖለቲካዊ ትግል ለማስፈጸም ህዝባችንን ይዘን እንግዲህ አባሎቻችንና አመራሮቻችን ወጡ አልወጡ እንግዲህ ትግላችንን ከህዝባችን ጋር አጠናክረን የህዝቡን ከዚህ ባርነት ነጻ የመውጣት ትግል እናጣጥፋለን ብለን ነው የምናስበው።
በጉዳዩ ከከተማው አስተዳደርና ከክልሉ አመራሮች በአካል በመቅረብና በስልክ ማብራሪያና ምላሽ ለማግኘት ያደረግነው ጥረት ለጊዜው አልተሳካም። ሆኖም በትናንትናው ዕለት የመቀለ ከተማ ፖሊስ ጽህፈት ቤት አዛዥ ኮማንደር ወልዳይ ማውጫ ለክልሉ መገናኛ ብዙሃን በሰጡት መግለጫ የታሰሩ ሰዎች ቁጥር 49 ብቻ ናቸው ብለዋል። እንዲሁም ፖሊስ ያለ ጉዳት ህገ ወጥ ብለው የጠሩትን ሰልፍ መቆጣጠር መቻሉን ነው የገለጹት። ለአሜሪካ ድምጽ ሙልጌታ አጽብሃም መቀለ።
ሙልጌታን ለቀደመው ዘገባ እናመሰግናለን። ከመካከለኛው ኢትዮጵያ ክልል ስልጤ ዞን ስልጢ ወረዳ ቅበት ከተማ ባለፈው ሰኞ ምሽት አንስቶ የሃይማኖት መልክ እንዳለው በተገለጸው ግጭት ተፈናቅለው ወደ ጉራጌ ዞን ቡታጅራ ከተማ የሸሹ ከአንድ ሺህ በላይ ተፈናቃዮች ወደ ቀያቸው እንዳልተመለሱ ተናገሩ። አሁን ጥቃትን ሰግተው የሚሸሹ ምዕመናን መኖራቸውን ተፈናቃዮች ጠቁመዋል። በተለያዩ ሰበቦች ይፈጸምብናል ላሉት ጥቃትና በደል መንግስት ዘላቂ መፍትሄ እንዲሰጣቸው የህግ የበላይነትም እንዲያስከብር ተማጽነዋል። ከእስልምና ጉዳዮች ምክር ቤትና ከስልጢ ወረዳ ዞን አስተዳደር ያሉ ባለሥልጣናትን ምላሽና አስተያየት ለማካተት ያደረግነው ሙከራ ስልካቸው ባለመነሳቱ ሊሳካ አልቻለም። በኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን የስልጤና ሀዲያ ሀገረ ስብከት ስራ አስኪያጅ መላከ ሕይወት ቀሲስ ንጉሴ ባወቀ መንግስት ችግሩን እንዲፈታ ከወራት በፊት ቢጠየቅም ችላ በማለቱ ግጭቱ መፈጠሩን ጠቁመዋል። ይሁንና በስልጤ ባህላዊ ሴራ የዳኝነት ስርዓት መሰረት የግጭቱን ለመፍታት ጥረት እየተደረገ እንደሆነ አክለው ገልጸዋል። የሐዋሳው ዘጋቢያችን ዮናታን ዘብዴውስ ቀጣዩ ልኳል።
በስልጤ ዞን ስልጤ ወረዳ ቅበት ከተማ ሙስሊም ወጣቶች በከተማው ተንሰራፍቶ ሴቶቻችንን ይጥላል ያሉትን የመተት መንፈስ ከፍተኛ ድምፅ ባለው ጸሎት እናስወጣለን ሲሉ ባደረጉት እንቅስቃሴ ከፖሊስ ጋር ተጋጭቷል። በግጭቱ የአንድ ሰው ህይወት በማለፉ በተካረረው ሁከትና ሃይማኖትን ለይቶ ተፈጽሟል በተባለ ጥቃት 100 የሚደርሱ ቤቶች እንደተቃጠሉና ከ1000 በላይ የክርስትና እምነት ተከታዮች ተፈናቅለው በቡታጅራ ቅድስት ማርያም ቤተ ክርስቲያን እንደተጠለሉ ነዋሪዎች ለአሜሪካ ድምፅ ተናግሯል። የደህንነት ስጋት ስላደረባቸው ማንነታቸውን ያልጠቀሱ አንድ ተጎጂ እስካሁን ወደ ቀያቸው መመለስ እንዳልቻሉ ገልጸዋል። ዛሬም ከተማው ባለመረጋጋቱና የጥቃት ስጋትን በመኖሩ ተጨማሪ ዜጎች ሸሽተው እየወጡ እንደሚገኙም ጠቁሟል።
በየገጠሩ አቅማቸው ያልቻለ በእግር መጓዝ ያልቻሉ ሰዎች እየተንጠባጠቡ አሁንም እየገቡ ነው። ከፎቶ አርሴማ ቤተክርስቲያን ያሉ ሰዎች አሉና እነሱ ረጅም ጉዞ ተጉዞ ነው እየመጡ ያሉት። ኪሎስ የሚባልበት ገጠር አለ ትንሽ ከተማ፣ ከዛ እየተሸጋገረ ነው በኢንቴኖ በቆሼ በኩል ዞሮ ቡታጅራ እየገባ ያለው። በየቀኑ ህዝቡ እየጨመረ ነው ያለው።
ለደህንነታቸው ስለሚሰጉ ስማቸውን መጥቀስ ያልፈልጉ ሌላው አስተያየት ሰጭም ከቤታችን ወጠን ችግር ላይ ወድቀናል ሲሉ ተጠልለው ካሉበት ከቡታጅራ ቅድስት ቤተ ክርስቲያን በስልክ ለአሜሪካ ድምፅ ተናግሯል።
የምግብ ችግር አለ። እንደገና ያ ቦታ እስከሚሰራ መንግስት ይህን እርዳታ እንዲያደርግልን ነው የምንፈልገው።
ምን አይነት እርዳታ?
ይኸው የምግብ እርዳታ። አሁን ከነ ለበስናት ጨርቅ ነው የወጣ ነው። ልብስ የለን፣ ምግብ የለን። ይሄ ነው
ሁከቱ ከተፈጠረበት ካለፈው ሰኞ ነሐሴ 29 ቀን 2015 ዓ.ም ምሽት ጀምሮ ለቅበት ከተማ ፖሊስ ጽህፈት ቤት አዛዥ፣ ለስልጤ ዞን፣ ለስልጢ ወረዳና ለቅበት ከተማ አስተዳደር ባለስልጣናት እንዲሁም ለእስልምና ጉዳዮች ምክር ቤት ኃላፊም የአሜሪካ ድምፅ ተደጋጋሚ የስልክ ጥሪ አድርጓል። ዳሩ ግን ለጥሪው ስለማይመልሱና ቢያነሱም አስተያየት ለመስጠት ፈቃደኛ ባለመሆናቸው ምላሻቸውንና አስተያየታቸውን ለማካተት አልቻልንም። ይሁንና የስልጤ ዞን የመንግስት ኮሚኒኬሽን ጉዳዮች መምሪያ የስልጢ ወረዳ ቅበት ከተማ አስተዳደርን ጠቅሶ ባለፈው ረቡዕ ጳጉሜን 1 ቀን 2015 ዓ.ም ባወጣው መግለጫ ግጭቱ የተፈጠረው የህዝብን አብሮነትና አንድነትን በመሸርሸር ቅራን እንዲፈጠር ጸብጫሪ ያላቸው አካላት በፈጠሩት ሁከት ነው ብሏል። በግጭቱ የአንድ ሰው ህይወት እንዳለፈና 9 ሰዎች መቁሰላቸውን ዞኑ በመግለጫ ማረጋገጡን መዘገባችን ይታወሳል። ከተፈናቃዮቹ ውስጥ አስተያየት የሰጡ ሌላው የቅበት ከተማ ነዋሪ በበኩላቸው በየጊዜው በተለያዩ ሰበቦች ከፍተኛ ጥቃትና በደል እንደሚደርስባቸው አስረድቷል።
ምንም መንቀሳቀስ እያንዳንዱ ክርስቲያን ጥፋት ኖረበትም አልኖረበትም በቃ የተፈረጀ በሙሉ ያን ስራ ሰርቷል በሙሉ ጅምላ ሃይማኖቱ ላይ የሃይማኖቱ የእምነቱ ተከታይ ላይ ነው ይሄ በደል ይሄ ጥቃት የደረሰው።
መንግስት ዘላቂ መፍትሄ እንዲያበጅላቸውና የህግ በላይነትም እንዲያስከብርላቸው ተማጽኗል።
እኛ ሀገራችን ሰላም ቢሆንልን ደስ ይለናል። ወደ ቀያችን ብንመለስ የጠፋውን ንብረታችን እንኳን ማየት አልቻልንም። ወደዛ ተመልሰን ያለውን ነገር ታስተካክልን በሰላም በፍቅር ከአሉ ማህበረሰብ ጋር እንደ ድሮ ብንቀጥል ደስ ይለናል።
በኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን የስልጤና የሀዲያ ዞኖች ሀገረ ስብከት ስራ አስኪያጅ መልአከ ሕይወት ቀሲስ ንጉሰ ባወቀ በግጭቱ ለጥቃት የተጋለጡ ምእመናን በከፍተኛ ችግር ላይ እንደወደቁ ገልጿል። ከቅበት ከተማ የሸሹ ወደ ቡታጅራ ከተማ የመጡትንም የተጠጉበት የቅድስት ማርያም ቤተ ክርስቲያን የተገኘውን የመገበቻቸው እንደሆነም ተናግሯል።
ህጻናት አሉ፣ አራስ ህጻናት አሉ፣ ትንንሽ ህጻናት አሉ፣ ሴቶች፣ እናቶች፣ አዛውንቶች፣ ሽማግሌዎች ሁሉ አሉ። አስጠልለዋቸው የቡታጅራ ምዕመን ነው አሁን እየመገባቸው ያለ። መንግስት እንኳን መጥቶ ያያቸው የሚል አሁንም እየለፈለፍን ግን ማንንም መጥቶ ያያያቸው የለም። ሚለብሱት እንኳን አይዘው አሉት። ቤታቸው ተቃጠለባቸው ናቸው ምን ይዘው ይወጣሉ?
እስካሁን ከቡታጅራ ወደ ቀየው የተመለሰ ነዋሪ አለመኖርና ይልቁንም ስጋት ያደረባቸው ተጨማሪ ምእመናን ወደዛው ሸሽተው ይሄዱ እንደሆነ ስራ አስካጁ ተቀምሟል። በስልጠሰራም ባህላዊ የዳኝነት ስርዓት ግጭቱን ለመፍታት ጥረት እየተደረገ እንደሚገኝ ማመላክቷል።
አሁን ከመቶ በላይ የሚሆኑ ቤቶች ናቸው ጥቃት የደረሰባቸው የፈረሱ። ሰዎቹ ደግሞ የሻስራ ቤት የሚደርሱ ናቸው። አሁን ዛሬ ሽማግሌዎች ዝም ብለው ነው ወደ ቦታቸው ግቡ የሚሉት። ሽምግልና ይዘው ግን ያበላሹ ሽማግሌዎች እንዳይገቡ አድርገን ከዙሪያው በስልጤራ ወይም ስራት በዙሪያው ያሉ ሽማግሌዎች መጥተው ይህንን ጉዳይ እንዲያዩት ለማድረግ ዛሬ ከነሱ ጋር እንነጋገራለን።
የቅበት ከተማ ሽማግሌዎች ነን ያሉ ሰዎች ትናንት ተፈናቃዮቹ ወደሚገኙበት ቡታጅራም ቅድስት ማርያም ቤተክርስቲያን ቢሄዱም ተፈናቃዮቹ በገለልተኝነታቸው ላይ እምነት ስላጡ እንደተመለሱ ስራ አስካጁ ገልጿል። የግጭቱ መንስኤ ሳይደበሰበስ በከፍተኛ ጥረትና ጥንቃቄ መፍትሄ እንዲሰጠውም አክሎ አሳስቧል። የስልጠ ዞን የመንግስት ኮሙኒኬሽን ጉዳዮች መምሪያ መግለጫ የአገር ሽማግሌዎች፣ የሃይማኖት አባቶችና የከተማ ነዋሪዎች ግጭቱ ተባብሶ የከፋ ጉዳት እንዳደርስ ማድረጋቸውን ጠቅሶ በጉዳዩ ላይ ህብረተሰቡ ተቀራርቦ እንዲወያይ ጥሪ አቅርቧል። ዛሬ ከሰዓት በኋላ ከስልጠ ዞን የመጡ የአገር ሽማግሌዎች፣ የሃይማኖት አባቶችና የመንግስት ባለስልጣናት በቡታጅራ ከተማ በከፍተኛ ጥበቃ ስር ሆነው ከተፈናቃዮች ተወካዮች ጋር እንደተወያዩ አንድ የቡታጅራ ከተማ ነዋሪ ለአሜሪካ ድምፅ ጠቁሟል።
ሽማግሌዎቹ አልወጡም። ሴራና የሚባል የባህል አዳራሽ አለ። ከፍተኛ ህዝብ ነው ያለው። አዳራሹ ላይ ገብተዋል። እስካሁን ድረስ አልወጡም። በመከላከያ ተጠብቋል።
የአካባቢው መንግስት ችግሩን እንዲፈታው ከወራት በፊት ጀምሮ ተደጋጋሚ ጥሪ ቢያደርግም ከጸጥታው ዘርፍ ውጭ ሌሎቹ ችላ ማለታቸውን የጠቀሱት የስልጠና የሀዲያ ዞኖች አገረ ስብከት ስራ አስኪያጅ መልአከ ህይወት ቄስስ ንጉሥ አወቀ አሁንም አገረ ስብከቱ ዘላቂ መፍትሄ እስኪሰጠው ለመንግስት አቤት ማለቱን መቀጠሉን ተናግሯል። ለአሜሪካ ድምፅ ራዲዮ ዮናታን ዘብድዮስ ሐዋሳም።
ከአሜሪካ ድምፅ እየተላለፈ የሚገኘውን የአርብ ምሽት ስርጭታችንን ነው እየተከታተላችሁ የምትገኙት አድማጮቻችን፣ እንዲሁም ተመልካቾቻችን። ወደ ቀጣዩ ዘገባ ስንሻገር በኦሮሚያ ክልል በሆሮ ጉድሩ ወለጋ ዞን የአቤ ዶንጎራ ወረዳ የጸጥታ ጽህፈት ቤትና የሚሊሻ ጽህፈት ቤት ኃላፊዎች ባለፈው ሳምንት ረቡዕ በታጣቂዎች ተፈጸመባቸው በተባለ ጥቃት እንደተገደሉ ወረዳው አስታውቋል። የወረዳው የጸጥታ ሁኔታ አሁንም እንዳልተሻሻለ ኃላፊው ተናግረው በዚህ ሳቢያ የሟቾቹን አስክሬን አግኝቶ የቀብር ስርዓታቸውን መፈጸም እንዳልቻለም ገልጸዋል። ከአማራ ክልል ጋር በሚያዋስኑት የወለጋ ወረዳዎች የጸጥታ ስጋቱ እንደቀጠለ መሆኑንም አመልክተዋል። ገልሞ ዳዊት ተጨማሪ አለው።
በኦሮሚያ ክልል በሆሮ ጉድሩ ወለጋ ዞን የአቤ ዶንጎሮ ወረዳ ሁለት የጸጥታ ዘርፍ አደረጃጀት ኃላፊዎች በታጣቂዎች መገደላቸውን የወረዳው የፖለቲካ አደረጃጀት ጽህፈት ቤት ኃላፊ አቶ ሽመልስ ታደሰ ለአሜሪካ ድምፅ ገልጸዋል።
የጸጥታውን ሁኔታ ለመከታተል መስክ ወጥተው የተገደሉት የጸጥታና ደህንነት ጽህፈት ቤት ኃላፊው አቶ አምሳሉ ፈቃዱና የሚሊሻ ጽህፈት ቤት ኃላፊው አቶ ረብራ ደሩሻ ናቸው። የተገደሉትም በወረዳችን በሚንቀሳቀሱ የአማራ ጽንፈኞች ነው።
ጥቃቱ ከተፈጸመ አንድ ሳምንት ቢያልፈውም የአካባቢው የጸጥታ ይዞታ ባለመሻሻሉ የሟቾቹን ኃላፊዎች አስክሬን አግኝቶ የቅብር ስነ ስርዓታቸውን ለመፈጸም እንዳልተቻለ ኃላፊው አስረድተዋል።
የአካባቢው የጸጥታ ሁኔታ ዛሬም አስቸጋሪ ነው። ይህ ኃይል ከተለያየ ቦታ ተሰባስቦ አሁንም በስፍራው እንዳለ ነው። የሚመለከተው አካል ወደፊት መስራት ያለበት ነገር እንዳለ ሆኖ የኃላፊዎቻችንን አስክሬን እስካሁን ድረስ ለማግኘት አልቻልንም።
የአቤ ዶንጎሮ ወረዳ ነዋሪ እንደሆኑ የገለጹልን ሌላ ነዋሪም ታጣቂዎቹ ባለፈው ሳምንት ሰኞ ሌላ ግድያና የከብት ዝርፊያ ፈጽመው እንደነበረ ተናግረዋል።
ከብቶችንና ፍየሎችን ዘርፈው ሲነዱ የቀበሌው ነዋሪዎች ደርሰው ሊያስጥሏቸው ሲሉ ተኩስ ከፍተው ሶስት ሰዎችን ገለዋል። ከሟቾቹ አንዱ ታሪኩ አቁማ ይባላል። የሌሎቹን ስም በትክክል አላውቅም። ነዋሪዎቹ ተረባርበው ዘርፈው ሲነዷቸው ከነበሩት ከብቶች ገሚሱን ማስጣል ችሏል። ነገር ግን ታጣቂዎቹ ወደ ጃርቴና አሙሩ የሚያቋርጡበት መንገድ አላቸው። በዚያ መካከል እየተመላለሱ ነው ጉዳት የሚያደርሱት።
በሆሮ ጉድሩ ወለጋና በምስራቅ ወለጋ ዞኖች አዋሳኝ ወረዳዎች ጽንፈኞች ሲሉ በገለጿቸው ታጣቂዎች ይፈጸማል ባሉት ጥቃት ምክንያት ትምህርትና ጤናን ጨምሮ መሰረታዊ አገልግሎቶች እንደተቋረጡ ነዋሪዎች እናገራሉ። ከአንገርማዶ በሚገኝ አንድ ወረዳ የጤና ባለሙያ እንደሆነ የገለጹት ነዋሪ እንዲህ ይላሉ።
በጸጥታ ችግር ምክንያት አገልግሎታቸውን ያቋረጡ የወረዳው የጤና ጣቢያዎች ብዙ ናቸው። ለምሳሌ በእኛ ወረዳ ሁለት የጤና ጣቢያዎች አገልግሎት እየሰጡ አይደሉም። በእነሱ ስር ያሉ ሁሉም የጤና ባለሙያዎችም ለህይወታቸው ስለሰጉ ወረዳውን ለቀው ሄደዋል። ይህም ማህበረሰቡ በቂና ተገቢ አገልግሎት እንዳያገኝ አድርጓል።
የአቤዶንጎሮ ወረዳ ፖለቲካ ደረጃጀት ጽህፈት ቤት ኃላፊ አቶ ሽመልስ ታደሰ የወረዳውን የጸጥታ ችግር ለመፍታት የጸጥታው መዋቅር የበላይ አመራሮች በቅርቡ ከነዋሪው ጋር ምክክር ማድረጋቸውን ገልጸዋል። ሆኖም ጽንፈኞች ሲሉ የገለጿቸውን ታጣቂዎች ጥቃት ለመቆጣጠር ብዙ ስራ እንደሚጠበቅ አመልክተዋል። ጉዳዩን አስመልክቶ ከአማራ ክልል እየተሻገሩ ጥቃቱን አድርሰዋል ከተባሉት ኃይሎች ምላሽ ለማግኘት ተደጋጋሚ ሙከራ ብናደርግም ለጊዜው አልተሳካም። የአቤዶንጎሮ ወረዳ ነዋሪ ከሆኑ የአማራ ተወላጆችን መረጃ ለማግኘት በእጅ ስልካቸው ላይ በተደጋጋሚ እየደወልን ሙከራ ብናደርግም ባለመስራቱ አልተሳካም። ይሁንና በተመሳሳይ ጉዳይ ቀደም ሲል ያናገርናቸው የአከባቢው ነዋሪዎች በየጊዜው በማንነታቸው በደል እንደሚፈጸምባቸውና የሚደርስላቸው አካል እንደሌለ ጠቅሰው ተደራጅተው ሲከላከሉ ደግሞ ጽንፈኞች እንባላለን ሲሉ ምላሽ መስጠታቸው አይዘነጋም። የአማራ ህዝባዊ ግንባር የውጭ ድጋፍ ሰጪ ግብራኤል ቃል አቀባይ እንደሆኑ የገለጹና መቀመጫቸውን በዋሽንግተን ዲሲ ያደረጉት አቶ መርሽፋ በበኩላቸው የአማራ ተወላጆች ጥቃት ይደርስባቸዋል እንጂ ጥቃት ያደርሳሉ የሚል እምነት እንደሌላቸው ቀደም ሲል ለቪኦኤ መናገራቸው ይታወሳል። ለአሜሪካ ድምጽ ገልሞ ዳዊት ከምስራቅ ሸዋ ዞን አዳማ።
ያዳመጣችሁ ያላችሁት በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ በቀጥታ የሚተላለፈውን የአሜሪካ ድምፅ ራዲዮ ስርጭትን ነው። የመጀመሪያው ምዕራፍ ስርጭታችን ተጠናቆ የሁለተኛው አጋማሽ የመጀመሪያ ቅንብር የአሮጌው ዓመትን ሽኝትና የአዲሱን ዓመት ተስፋ ይመለከታል። ሁለት ሺህ አስራ አምስት የኢትዮጵያን ዓመት አልፎ አዲስ ዓመት ሊመጣ ጥቂት ቀናት ብቻ ቀርተውታል። ለመሆኑ ያለፈው ዓመት እንዴት አለፈ? ለመጪውስ ምን ተስፋ አለ? መስፍን አራጌ ከደሴ ከተማ የተወሰኑ ነዋሪዎችን አነጋግሯል።
አስተያየታቸውን የሰጡን የደሴ ከተማ ነዋሪዎች የተጠናቀቀው ዓመት ኢትዮጵያ እንደ አገር፣ አማራ እንደ ክልል የተፈተኑበት ዓመት ነበር ይላሉ።
ስሜ ሸቱ ኃይለማርያም ይባላል። የደሴ ከተማ ነዋሪ ነኝ። ባለፈው 2015 የነበረው ሁኔታ አገራችን በተለይ ከፕሪቶሪያው ስምምነት ወዲህ በርካታ ለውጦች፣ በርካታ መልካም ነገሮች እናያለን ብለን ነበር። ግን በአብዛኛውን በፖለቲካ ግጭት ምክንያት በርካታ ተፈናቃዮችን የተስተናገደበትን ስመለከት፣ እንዲሁ አጠቃላይ የኑሮ ሁኔታም በጣም ከፍተኛ እየናረ መሄዱ፣ ይሄ ሁሉ ህዝቡን እያጎሳቆሉ የሚሄዱ ነገሮችን በማየት አሁን ደግሞ በዚህ በክልላችን ባለው ግጭት እጅግ እያዘንኩና በጣም እየተሰማኝ ነው ያለሁት። በእድሜ ገና ለጋ ወጣት በነበርኩበት ሰዓት ላይ ከትላልቅ ወጣት ወንድሞቼ ጋር ዘምር ያለው ያልተገራ ፈረስ ጠቅል ያላችሁ ከማጨው ደንብሮ ለንደን ገባላችሁ በማለት ንጉሱን አውግዥ ያለው። ከዛ በመቀጠል አዲሲቱ ኢትዮጵያ አዲስ ለውጥ ታገኛለች ብለን ያው በ1970 ዓመተ ምህረት አካባቢ በኢትዮጵያ ህዝቦች አብዮታዊ ፓርቲ ወይም በኢሃፓ ኢሃውሊ በሚባል ወጣት ሊግ ውስጥ ላይ የተወሰነ አነስተኛ ተሳትፎ አድርጌ ያለው መታሰርም ሌሎች ነገሮችም ደርሰውብኛል እና ወደ ይቺ ሀገር አዲስ የፖለቲካ ስርዓት ይመሰረታል ብለን ተስፋ አድርጌ ነበር። እስካሁን ድረስ የህዝብ መንግስት ማግኘት ያልተቻለበት ሁኔታ ነው የማየው። በመልካም አስተዳደር ጉዳይ በመጀመሪያ ደረጃ የህዝብ መንግስት እውን የሚሆንበት መንገድ እንዳለመታደል ሆኖ እስካሁን ድረስ የመጣንበት መንገድ ብዙውን ጊዜ መሪዎቻችን ስልጣንን ብቻ በስስት መያዝ እንጂ ለህዝብ በማሰብ ህዝብን ወደ ተሻለ አቅጣጫ ለማራመድና ለመምራት የተቻለበት ሁኔታ አልታየም። የተለያዩ ምክንያቶችን ይሰጣሉ። የመጣው መንግስት የዋለው መንግስት ይያወገዘ ጊዜ ያማረረ የሚሄድበት እንጂ በቀጥታ ህዝቡን የኑሮ ለውጥ እንዲኖረው የፖለቲካ አስተሳሰቡ እንዲራመድ ልማት እድገት እንዲኖር የተደረገበት ነገር ብዙም አልታየም። እዚህም ውጤታማም አልሆንም ብዬ አምናለሁ።
ስሜ ዓለም ከልካ ይባላል። የምኖረው ደሴ ከተማ ውስጥ ነው። አሮጌው አመት በጣም አስፈሪና ያው አስቸጋሪ ነበረ። አንድ በጸጥታው ምክንያት ለምሳሌ አሁን ያው በጸጥታው ምክንያት መንገዶች ወደ አዲስ አበባ ለመሄድ በጣም ችግር ነበረ። ሪፈራልም ተብለው የሄዱ ሰዎች ደብረ ብርሃን ላይ የተለያየ ቦታ ላይ እየተጉላሉ የሚገኙበት ሁኔታ ነበረ እና ያለፈው አመት በጣም አስከፊና ያው በጣም ችግር ነው።
ስፈለጌታቸው በቀለ ባላለሁ የደሴ ከተማ ነዋሪ ነኝ። አሁን ያገባደረ ያለው አሮጌው አመት ለኢትዮጵያውያኖች በጣም ከባድ የጭንቅ አመት ሆኖ ያለፈ ነው ብዬ ነው በግል ማስበው። ብዙ ነገሮችን ያየንበት፣ ብዙ ንጹሃን ዜጎችን ያጣንበት፣ ለማውራት በጣም የሚከብድ በጣም የከበደኝ እስኪያልቅ ድረስ ስጓጓለት የነበረው አመት ነው። ሰው እንደፈለገ ገብቶ ወጥቶ ሰርቶ የማይገባበት ጊዜ የነበረበት እስካሁን እስካለንበት ሰዓት ድረስ ሁሉም ነገር ምቹ ያልሆነበት ጊዜ ነው እና ይህን ወቅት እንዲያልቅ የምመኘው አመት ነው ነው የምልህ በደፈነው።
ለምሳሌ እኔ አሁን የመንግስት ሰራተኛ ነኝ። ደሞዜ ትንሽ ነው። ልጆች አሉኝ። እንደገና ደግሞ ለማስተዳደር በጣም አስቸጋሪ ነው። በዚህ ምክንያት ኑሮ በመወደዱ ምክንያት የተለያዩ ሸቀጣሸቀጦችም ከተለያዩ ቦታዎች አይገቡም። ለምሳሌ አሁን እኔ ልጅ አለችኝ፣ አካል ጉዳተኛ ልጅ አለችኝ። በቂ መድኃኒት እንኳን ለማግኘት በጣም አስቸጋሪ ነበረ። እና ያው ኑሮ በጣም የከፋ ነው እና አሁንም ቢሆን ለመግዛት ጤፍም ለመግዛት የተለያየ ነገርም ለመግዛት ገንዘቡ በቂ አይደለም። ደሞዛችንም አነስተኛ ነው። ምቹ አልነበረም እና አስቸጋሪ ነው በጣም። እኔ አሁን የወር ደሞዜ ተጣርቶ 2700 ብር አገኛለሁኝ። እንደገና ከዚህ ላይ ደግሞ ያው በማገኘው ጤፍም ሸመኩኝ የተለያየም ነገር ግዝቼ ወር እስከ ወር አብቃቅቼ ኖራለሁ። በቃ ከማገኘው ገንዘብና ካለው የኑሮ ሁኔታ አይጣጣምም። አዎ አይጣጣምም። ያው ግን ያው ግድ ወርተኛ ስለሆነ ወር ስኮር ያው አብቃብክተን የግድ መኖር ነው ያለብን። ያው ቤት ውስጥም አንዳንድ ነገር እየሰራ የሚሻሻጡ ነገሮች እየሸጥኩኝ ኑሮዬን ለማሸነፍ ችያለሁኝ።
እስካሁን ድረስ የህግ የበላይነት አለመከበሩ የሰው ልጅ ከቤቱ ከሰርቶ ውሎ የመግባት ጉዳይ እጅግ አጠያያቂ የሆነ አጥፊዎች ሲቀጡ ወይም አጥፊዎች ህጋዊ እርምጃ ሲወሰድባቸው የማናይ ሁልጊዜ በአእምሯችን የምናሰላስለው ሞትን ብቻ መርዶን ብቻ መስማት መሆኑ እጅግ አስደንጋጭና እጅግ አሳሳቢ ነው። ሀገሪቱንም ወደ ከፋ መስመር ትሄዳለች የሚል ከባድ ስጋት አለኝ። 2015 ማለት ከባድ ነገር ነው። በሃይማኖት የተነሳውን ነገር አዲስ አበባ ላይ የሚነሱ ነገሮች ሳዳምጥ፣ በአማራ ክልል አሁን ላይ ያለው ነገር ሀገሪቱን ወደ ባሰ ችግር ትገባለች የሚል ከባድ የሆነ ስጋት ውስጥ ላይ ጨምሮ ነው ያሳለፉ ይሄን አመት ብዬ አስባለሁ።
አሁን የሚገርምህ ብዙ ጊዜ ብዙ ኢትዮጵያውያን አንድ የሚያደርገን አትሌቲክሱ ስፖርት፣ ያው ስፖርት ወዳድ ህዝብ ነው። አትሌቲክሱ ደግሞ አንገታችንን ቀና አድርገን የምንሄድበት እስከዛሬ ድረስ የምንኮራበት በዓለማችን ራሳችንን እናስተዋውቅበት ነበረ። የሚገርምህ ግን ያለምንም መደበቅ የምነግርህ ይህንን እንኳን ድል ለማጣጣም ዜናውን ለማየት ለመስማት እንኳን ብዙም ፍላጎትና ይህን ያክል ያለን አሁን ኢትዮጵያ ያለችባት ሁኔታ ያንን እንኳን አድርገን በጋራ ድላችንን እንኳን ልናከብርበት ያልቻልንበት ዜናውን ለመስማት እንኳን ብዙም እንትን ያልንበት በወቅቱ አሁን እኔ ዜናውንም አሁን አንዳንድ ጊዜ በኢንተርኔት ነው። አሁን ወቅቱ እንደምታይ ኢንተርኔት የለውም። አልተከታተልኩትም ከስራ እንትን ብዙውን ነገሮችን አሁን እንዲያንን እንኳን የጋራ ነገራችንን እንኳን አንጸባርቀን የማናይበት ጊዜ ነው። ይህን ያክል ከባድ ነበር።
አዲሱ ዓመት ከተሰናባቸው ዓመት የተሻለ የሚዘከር ይሆናል ሲሉ ተስፋቸውን ሰንቀዋል አስተያየት ሰጪዎቹ።
እኛ እንግዲህ አዲሱን አመት ተስፋ እናደርገው ምንድነው የሰላም የፍቅር ጊዜ እንዲሆን አዲሱ አመት ጦርነት እንዲበቃ ሰላም እንዲፈጠር እንደገና ሲቀጥል ደግሞ እኛ ዝቅተኛ ደሞዝ ያለን ሰዎች ደግሞ መንግስት በተቻለው አቅም ኑሯችንን አሻሽሎ ደሞዛችንን ቢያስተካክልልንና ከዚህ አዘቅት ብንወጣ የተሻለ ነገር ነው።
በአዲስ አመት እንጠብቀው እንደኛ ሳይሆን እንደ ሰው ሳይሆን እንደ እግዚአብሔር ቸርነት አሪፍ አመት እግዚአብሔር ደግሞ በቃችሁ ሚለን አመት እንዲሆን ምኞቴ ነው ከፈጣሪ።
2016 መንግስት ዝቅ ብሎ እነዚህን በብሶት ወይም ደግሞ በግጭት ውስጥ የገቡትን ጠበንጃ የታጠቁ ሰቡርኖች ጋር ይደራደራል የሚል እምነት አለኝ። ለህዝብ ሲል ለሀገር ሲል ለሚወርነው ኢኮኖሚ ሲል ይደራደራል የሚል እምነት አለኝ።
በማዳመጥ ላይ ያላችሁት ከአሜሪካ ድምፅ በቀጥታ እየተላለፈ የሚገኘውን የአርብ ምሽት ስርጭታችንን ነው። በድሬዳዋ ከተማ ነጻ የንግድ ቀጠና ከአንድ ዓመት በፊት ቢመረቅም እስካሁን በሙሉ አቅሙ ስራ እንዳልተጀመረ ተገልጿል። በአንጻሩ በርካታ ባለሀብቶች በአስመጭና ላኪ ዘርፍ ለመሳተፍ የስራ እቅድ አዘጋጅተው የካፒታል መጠናቸውን አስመዝግበው እየጠበቁ እንደሚገኙም ተጠቁሟል። ነጻ የንግድ ቀጠና አሰራሩ በአገሪቱ የንግድና የገንዘብ ህጎች እንዳልተመራ እንዳልሆነና የራሱ ህጎች ሊዘጋጁለት እንደሚገባም ተመልክቷል። አዲስ ቸኮል ዝርዝሩን ይዟል።
የድሬዳዋ ከተማ በአገሪቱ የመጀመሪያና ብቸኛ የሆነው ነጻ የንግድ ቀጠና ካስመረቀች አንድ ዓመት አለፋት። ነጻ የንግድ ቀጠናው ድሬዳዋ ላይ ያሳድራል ተብሎ የተጠበቀው ጉልህ አሻራ ግን እስካሁን እምብዛም አልታየም። ከጥቂት ዓመታት በፊት ከአዲስ አበባ ዩኒቨርሲቲ የተመረቀ ወጣት ሄኖክ ደርቤ ነጻ የንግድ ቀጠናው ሲመረቅ ተስፋ ካሳደረው የከተማ ወጣቶች አንዱ ነበር።
ስሜ ሄኖክ ደርቤ ይባላል። እዚህ የድሬዳዋ ከተማ አስተዳደር ነዋሪ ነኝ። በኢንጂነሪንግ ከአዲስ አበባ ዩኒቨርሲቲ ተመርቄያለሁ። አዎ፣ መጀመሪያ ኤክስፔክት እንዳደረግ ነው በጣም ብዙ የስራ እድሎች ይዞ እንደሚመጣ ለከተማዋ ነዋሪዎች፣ እዚህ ተወላጅ ለሆኑ የስራ አጥ ወጣቶች ብዙ የስራ እድል ይዞ እንደሚመጣ በጣም ተስፋ ነበረን። አዎ፣ እስካሁን ድረስ ብዙም ነገር ባናይ በጣም ብዙ ነገር ኤክስፔክት እናደርጋለን። አሉ ብዙ ስራ አጦች እንደዚህ ከተማ ውስጥ የዚሁ የገር ተወላጆች ሆነው ብዙ ነገር ኤክስፔክት አድርገናል። እስካሁን ድረስ ግን ብዙም ያናል ምንም ያየሁት ነገር የለም። ስለ ማስታወቂያዎች ምንም ነገር የለም። የስራ እድሎችን አሁን እኛ እንደጠበቅ ነው የጀመረም አይመስለኝም። ሙሉ ለሙሉ ራሱ የተወሰኑ አክቲቭ የሆነ አይመስለኝም።
ነዋሪነቱ በሀረር የሆነው ወጣት ገዳሙም እሱና ጓደኞቹ ነጻ የንግድ ቀጠናው የስራ እድል ብቻ ሳይሆን ንግዱንም የሚያሟሙቅና ዋጋም የሚያረጋጋ ይሆናል ብለው ጠብቀው ነበር።
ስሜ ገዳሙ አማረ ይባላል። ከሀረር ያኔ ፍሪ ትሬዱ ተከፍቷል በድሬዳዋ ሆናል ሲባል ይገጠመን ማለት የጠበቅነው ነገር እኔም ጓደኞች ንግድ ላይ ነው የሚሰሩት እና በቃ የኑሮን ነገር ያኔ እየተባባሰ ነበር የመጣው። ምንም አለመረጋጋት ነበረ እና ያ ነገር ሲፈጠር በቃ ደስ ነው ያለን ሁላችንም። በቃ ኑሮ የሆነ የመቀነስ ሁኔታ ይመጣል፣ ሁሉም የመረጋጋት ሁኔታ ይመጣል የሚባል በታች የሚገቡ እቃዎች አሉና በቃ የመረጋጋት ሁኔታ ይፈጠራል ብለን ነበር ያሰብነው ሁላችንም በአካባቢ ያሉ ልጆች እና አሁን ላይ ግን አመት ሆኖታል። እንግዲህ እንደውም እየባሰ ነው የመጣው ከመጀመሪያው። ይሄ ነገር እንዴት እንደሆነ እኛም ግራ ገብቶናል። እና ከንግዱ መረጋጋት የበለጠ ደግሞ የስራ እድል ይፈጠርልናል ብለው ያሰቡ ብዙ ልጆች ነበሩ ጓደኞቼ። እና አሁን ላይ ምንም የለም ማለት አመት ሆኖታል፣ እንደውም እየባሰ ነው የመጣው።
የድሬዳዋ ነጻ ንግድ ቀጠና ሶስት ዘርፎችን በስሩ እንዲይዝ እቅድ ተይዞበታል። ቀድሞ ስራ የጀመረው የኢንዱስትሪ ፓርክ አንዱ ነው። የአስመጭና ላኪ ንግድ እንዲሁም የሎጂስቲክስ ስራም በነጻ ንግድ ቀጠናው በትኩረት እንዲሰራባቸው ከታሰቡ ዘርፎች መካከል ነበሩ። ዱባይን ጨምሮ የዓለም በርካታ ከተሞች ከመሰረታቸው የቀየራቸው ነጻ ንግድ ቀጠና በድሬዳዋም እንደሚጀምር በተበሰረበት ዕለት ወጣት ስራ ፈላጊዎች ብቻ ሳይሆኑ ባለሀብቶችም በሙሉ አቅሙ ወደ ተግባር እንዲገባ በጉጉት ጠብቀውታል። ከነጻ የንግድ ቀጠናው ያገኘነው መረጃ እንደሚያመለክተው ከፍተኛ የገንዘብ አቅም ያላቸው ከ1000 በላይ ባለሀብቶች የካፒታል መጠናቸውን የሚገልጽ የስራ እቅድ አዘጋጅተው አስገብተዋል። ሆኖም የንግድ ቀጠናው የሎጂስቲክስ እንዲሁም የአስመጭና ላኪነት ስራን ባለመጀመሩ ላለፈው አንድ ዓመት እየተጠባበቁ ናቸው። ይህ መዘግየት የተፈጠረው የንግድ ቀጠናው የሚጠበቅበት ባለመስራቱ ሳይሆን የአገሪቱ ነባር የንግድና ገንዘብ ህጎች ነጻ የንግድ ቀጠና ስራ ለመስራት ስለማያስችሉ እንደሆነ የቀጠናው ስራ አስኪያጅ አቶ ካሚል ኢብራሂም ያስረዳሉ።
የንግድ ህጋችን፣ የፋይናንሻል ሲስተማችን ከባንኪንግ አንጻር ተያይዞ ማለት ነው ከነጻ ንግድ ቀጠና ጋር የሚሄድ መሆን መቻል አለበት። ስለዚህ የናሽናል ባንክ ወይስ ደግሞ ብሔራዊ ባንክ ይህን ነገር የማዘጋጀት ኃላፊነት አለበት። ለዛ ውስጥ የሚሆን ለዛ ግቢ ውስጥ የሚሆን ለቀጠና ውስጥ የሚሆን ፋይናንሻል ሲስተም ዳይሬክቲቭ መዘጋጃ አለበት። ስለዚህ እሱ ዝግጅት ላይ ናቸው ኦሬዲ ጨርሷል እነሱ። ሌላ ደግሞ ኢንሴንቲቭ ፓኬጅ አለ። እዛ ግቢ ውስጥ የሚገባ በዚህ በሎጂስቲክ እና በትሬድ የሚሳተፉ ባለሀብቶች ምን አይነት ኢንሴንቲቭ ፓኬጅ ያገኛሉ የሚለውን ደግሞ ሚኒስትሪ ኦፍ ፋይናንስ ይሄን ኃላፊነቱን ወስዶ እየተንቀሳቀሰ ነው የሚገኘው። ስለዚህ እሱ ይቀራል ማለት ነው። ስለዚህ ሁለቱ ዘርፎች ላይ በዚህ አመት ሙሉ ለሙሉ እንጀምራለን ብለን እያሰብን ነው ያለነው ማለት ነው።
የንግድ ሚኒስቴርና ብሔራዊ ባንክን ጨምሮ በርካታ የመንግስት ተቋማትን የሚያስተሳስረው አዲሱ አሰራር የመጨረሻ ረቂቁ ለፌዴራል መንግስት ተልኮ እንዲጸድቅ እየተጠበቀ እንደሚገኝ ያስታወቁት አቶ ካሚል በመጪው 2016 ዓ.ም ጸድቆ ለተግባር እንደሚውል ተስፋቸውን ይገልጻሉ። የኢንዱስትሪ ፓርክ ግንባታ ረጅም ጊዜና በጀት እንደሚወስድ የጠቀሱት አቶ ካሚል ለነጻ ንግድ ቀጠና የሚያስፈልጉ የኮንቴነር ማስቀመጫ እንዲሁም የአስመጭና ላኪዎች መጋዘኖች ግን በባለሀብቱና በኢትዮጵያ ንግድ መርከብ በኩል ስለሚገነቡ አሰራሩ ጸድቆ እንደመጣ ለመጀመር አስቸጋሪ እንደማይሆን ይናገራሉ።
ኤክስፖርት እንደ ኤክስፖርት ለሚሰሩት የባለሀብቶች ዋናው የሚያስፈልገው ኮንቴነር ተርሚናል ነው፣ ያንን ማዘጋጀት ነው። ከኮንቴነር ተርሚናል በተጨማሪ ደግሞ ኮንቴነር ተርሚናል ላይ አገልግሎት ሊያሰጡ የሚችሉትን ማሽነሪዎችና እንትኖች ደግሞ እኛ ለጊዜው ያንን አገልግሎት መስጠት ስለማንችል የኢትዮጵያ ሺፒንግ አገልግሎት ከኛ ጋር ሰርቪስ ሌቭል አግሪመንት ገብተናል፣ ተዋውለናል ማለት ነው። ስለዚህ ቀጥታ ይሄድ ወደ ስራ ስንገባ ባለሀብቶቻችን እና ኢትዮጵያ ሺፒንግ ላይንስም ይገባል፣ አገልግሎታቸውን በተቀላጠፈ መልኩ ያገኛሉ ማለት ነው እዛው ቦታ ላይ። ሁለተኛ ደግሞ ዌርሃውስ ነው ለዚህ ለነጻ ማን ነው ኢምፖርት ኤንድ ኤክስፖርት ለሚያስፈልጋቸው ኢምፖርት ኤንድ ኤክስፖርት እና ሎጂስቲክ ላይ ዌርሃውስ በሁለት አይነት መንገድ ያገኛሉ። አንደኛው እኛም በራሳችን እንትን እናረጋለን ብለን ያዝነው አለ። ሁለተኛ ደግሞ እዛው በተዘጋጀው መሬት ላይ እኛ እንደ መንግስት መሬት እናቀርብላቸዋለን በሊዝ የራሳቸው ዌርሃውስ ይገነቡና ተቀራራሚ ዌርሃውስ ይገነቡላ የሎጂስቲክና የገቢ ወጪ እቃዎቻቸውን የሚሰሩበት ቦታ ይሆናል ማለት ነው።
ይህም በንግድና ሎጂስቲክ ዘርፉ የታየው መዘግየት ግን ለወጣት ሄኖክ በቀላሉ የሚታይ አይደለም።
አሁን እንደ ግል ለሆነ ስታስበው ጊዜ አንድ አመት ቀልድ አይደለም፣ አመት ከምናምንም ቢሆን ቀልድ አይደለም። እንደዛ ግን ያው እዛ ጋር ደግሞ ያሉ ነገሮችን ጠልቄ ላላክ ይችላሉ። ግን እንደ ወጣት እንደ ኤክስፔክት እንደምናደርገው እንደኛ ትንሽ ይከብዳል። መሆን ነበረበት፣ ቶሎ ነበር ወደ ስራ መግባት የነበረበት።
በሎጂስቲክስና ንግድ ዘርፉ ስራ ለመጀመር የዘገየው የንግድ ቀጠና በኢንዱስትሪ ፓርክ በኩል ግን የተሻለ አፈጻጸም እያሳየ እንደሚገኝ ስራ አስኪያጁ አቶ ካሚል አስረድተዋል።
ሼዶችና ዌርሃውሶች ኢንዱስትሪያል ፓርክ በነበረበት ጊዜ 15 ባለ 11000 ስኩዌር ካሬ ሜትር ባለ 5500 ስኩዌር ካሬ ሜትር እና ባለ 3000 ስኩዌር ካሬ ሜትር ገንብተን ለባለሀብቶቹ ለማስተላለፍ ረጅም ጊዜ ባለሀብቶቹን ስለመንና እንዲገቡ በተለያየ አይነት መንገድ የአዌርነስ ስራ ስንሰራ ነበር። ነገር ግን ከ15000 3000 ብቻ ናቸው የተያዙት። አሁን ኦልሞስት ሁሉም ተይዟል። ነጻ ንግድ ቀጠና በመሆኑ ምክንያት በዚህ በነጻ ንግድ ቀጠናችንና በቀጥተኛ የሆነ የውጭ ምንዛሬና ቀጥተኛ ያልሆነ ብሎ በሁለት ይካፈላልና እዚሁ በሀገር ውስጥ ዶላር የሚሸጥበት ማለት ነው። ስለዚህ በሁለቱ ድምር ወደ 10.7 ሚሊዮን ዶላር ከነጻ ንግድ ቀጠናው ገቢ ተገኝቷል በዚህ በ2015 ማለት ነው።
ነጻ ንግድ ቀጠና በሁሉም ዘርፎችና በሙሉ አቅም ወደ ተግባር ሲገባ እስከ 40 ሺህ ለሚደርሱ ሰዎች የስራ እድል ይፈጥራል ተብሎ ይጠበቃል። የዛሬ 4 ዓመት በተመረቀው ኢንዱስትሪ ፓርክ ዘርፍ ግን ለ3000 ሰራተኞች እድል አስገኝቷል። ከነርሱ መካከል 1000 የሚሆኑት የስራ እድል ያገኙት ባለፈው 1 ዓመት ብቻ ነው። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
አዲስ ቸኮል እናመሰግናለን። በኦሮሞው የገዳ ስርዓት ምስጋና የሚቀርብባቸውና ልዩ ልዩ መልእክቶች የሚተላለፍባቸው ባህላዊ ክዋኔዎች አሉ። ከእነርሱም አንደኛው የሸኖዬ ባህላዊ ጨዋታ ነው። ሸኖዬ በልጃገረዶች የሚከወን ባህላዊ ጨዋታ ሲሆን ሰሞኑን በኦሮሚያ ክልል ምዕራብ ሸዋ ዞን አምቦ ከተማ ጨዋታውን እየከወኑ ያሉት ልጃገረዶች የከተማው ልዩ ትዕይንቱ ነው ታይተዋል። ናኮር መልካ የአምቦ ከተማ ልጃገረዶችና የመርሃ ግብሩን አቀናጆች አነጋግሮ ተከታዩን አቀናብሯል።
Yeah.
በወጣቶች የሚዘወተረው የሽኑዬና ጎቤ የወጣቶች ባህላዊ ጫውታ የኦሮሞ ህዝብ የምዝጋናና የመሰብሰቢያ ባህል ለሆነው ሬቻ ተጠቃሾች ናቸው። ባህላዊ ጫውታው ከጊዜ ወደ ጊዜ በተለይም በከተሞች እየተመናመነና እየተዘነጋ እንደመጣ ወጣቶች ይገልጻሉ። የጫዋታውን ባህላዊ ስርዓት ከጥንቱም ወደሚታወቅበት ቱባ ገጽታውና ይዘቱ መልሶ ማንበር እንደሚያስፈልግ ወጣቶች መክረዋል። በዚህችም የጳጉሜ ሰሞን ተሰብስበው የጫዋታውን ክዋኔ በአውደ ትርኢት ወይም ፌስቲቫል መልክ ሊያሳዩን ተዘጋጅቷል። በኦሮሚያ ክልል ልዩ ልዩ አካባቢዎች የሚከወነውን ሽኖዬ የልጃገረዶች ባህላዊ ጭፈራ ወጣቶች በየቤቱና በየጎዳናው በቡድን እየሆኑ ይጫወቱታል። የመተጫጫ አጋጣሚ እንደሆነም ልጃገረዶቹ ይናገራሉ። ከጫዋታው ተሳታፊዎች አንዷ ሚልኪ በላሳ ሽኖዬ የልጃገረዶች ነጻነት መገለጫ ነው ትላለች። ለቀጣዩ ትውልድ መተላለፍ የሚገባው እሴት እንደሆነ ማክላ ገልጻለች።
የሽኖዬ በዓል የልጃገረዶች በዓል ነው እና በነጻነት ወጥተው የሚዘፍኑበት እንኳን ለአዲስ ዓመት አደረሳችሁ የሚሉበት ከክረምት ወደበጋ እንኳን በሰላም አደረሳችሁ የሚሉበት በጣም ተወዳጅና ምርጥ የሴቶች በዓል ነው። በሽኖዬ ወቅት ሴቶች ባህሉን በጠበቀ መልኩ እንደፈለጉ አምረው በደንብ ተውበው ለብሰው የሚወጡበት ነው። አንደኛ ነገር ይሄ ነገር እንዳይቋረጥና ለሚቀጥለው ጄኔሬሽን እንዲተላለፍ እሱን ነው እየሰራን ያለ ነው እና በየአመቱ ልጃገረዶች በተቻለ እንደዚህ ይሄ ነገር በደንብ እንዲቀጥል ሁሌም ቀጥሎ መደረግ ያለበት ነገር የሚበረታታ ነገር ነው።
ወጣት ሄለን ታምራት በበኩሏ በሽኖዬ ጫዋታ ልጃገረዶች እየጨፈሩ ገንዘብ ከማግኘት ባሻገር አጥንትን የሚያለመልም የወላጆች ምረቃ እንደሚቀበሉበት ትናገራለች።
እንኳን አደረሳችሁ እየተባለ ከን ቦቃብራን ዱከነ ገና ባስቴ ቦቃብራ በገኑ አገር ስስቴ እየተባለ ከጨለማው ክረምት እንኳን ወደ ብርሃኑ መስከረም አመጣህን እየተባለ የሚጨፈር በዓል ትልቅ በዓል ነው ማለት ነው። ለልጃገረዶች ትልቅ በዓል ነው። ራሳቸውን የሚያሳዩበት እና ደግሞ ያላገቡ ሴቶች አይወጡ ያለንን እድል በወጣትነታችን የምንጠቀምበት በዓል ነው ማለት ነው።
የሽኑዬ ጫውታ ከእንግጫ ወይም አደይ አበባ ለቀማው እስከ ባህላዊ ጫውታው ድረስ ሳቢ እንደሆነ የምታስረዳው ሌላዋ የጫውታው ተሳታፊ ኬቤኪ ታደሰ ልጃገረዶችም ይታዩበታል ትላለች።
አንዳየህም ተሰብስበን አንድ ላይ ሽኖዬ እያልን እየጨፈርን ነበርና ማለት ነው። እሱም ደግሞ ሽኖዬ ለኛ ትልቅ በዓል ነው፣ ትልቅ አመት በዓል ነው። የምንፈላለግበት፣ የምንጣራበት፣ የምንገናኝበት፣ በዓላችን የምናከብርበት፣ ማንም በዚህ ሰዓት ቤተሰብ እንኳን ሊቆጣ ሊናገረን የማይችልበት በዓል ነው ማለት ነው። ለእኛ ሽኖዬ ትልቅ ትልቅ በዓል ነው ማለት ነው። አሁን ትላንትና ማታ ነው የምንጀምረው ከእንግጫ ለመውሰድ ስንሄድ ማለት ነው። እንግጫ ለቀማ ስንሄድ ከዛ ነው የምናገኘው። ከትላንትና ጀምሮ እስካሁን ከእኛ ጋር የሚከታተሉት እኛን ለማየት የሚሄዱት ብዙ ሰዎች አሉ ማለት ነው። ይሄን ባህል ይሄን ቅርጽ ደግሞ እንደ ዓለም አስተዋውቀን ለቀጣይ ትውልድ ማስቀመጥ አለብን፣ ማስተላለፍ አለብን።
ባምቦ ዩኒቨርሲቲ ሎሬት ጸጋዬ ገብረ መድህን የባህል ጥናትና ምርምር ማዕከል የመርሃ ግብሩ አስተባባሪ አቶ ተፈራይ ቲቻ በማዕከሉ የሚሰለጥኑ ልጃገረዶች የሽኑዬን ባህላዊ ጫውታ ለህብረተሰቡ እያዘከሩ እንደሚገኙ ገልጸዋል።
የአርት ክለብ ነው በአሁኑ ሰዓት እያሳያለው ሽኖዬን የተሰኘ ሽኖዬ ማለት በኦሮሞ ባህል ክረምቱን ወጥቶ ወደ አዲሱ ዓመት የሚሸጋገሩበት ሴቶች ሳርን ነቅሎ በየቤቱ እየሄዱ ሳሩን እየሰጡና እንኳን አደረሳችሁ እንኳን አደረሰን ብሎ የሚጨፍሩበት ራሳቸውን የሚገልጹበት የሚደሰቱበት የልጃገረዶች ጭፈራ ቀን ነው።
አባገዳ ከበደ ቤከታ ልጃገረዶቹ የጭጋጋማውን ክረምት ማለፍና የነፋሻማውን ብሩህ የመጸው ወይም ጥቢ ወራት መምጣት በባህላዊ ጭፈራ እንደሚያበስሩ አመልክተዋል።
እጆሌን ጋሜን ወየሆየና ስርቢቱ
ያልበቁና ያልጋምሩ መሃል ራሳቸውን ተላጭተው ዙሪያውን ጸጉራቸውን ያሳደጉ ጋሜ ህጻናት ሆያውዬ ከጨፈሩ በኋላ የሚመጣው የበዓል ዋዜማ ደግሞ በጳጉሜ ሳምንት በልጃገረዶች የሚከወነው የሽኖዬ ባህላዊ ጨዋታ ነው። በዚህም ላይ ውሃ ታች ውሃ ሆኖ የሰነበተው ጨለማው የክረምት ወራት እየቀለለና እያለፈ ብሩህ የመጻይ ወቅት መምጣቱን ያበስራሉ። አሁን ትውልዱ ባህሉን ጠንቅቆ አውቆ ክዋኔውን እያንጸባረቀ ነው። ለወጣቱ ትውልድ ደጋግሜ የሚመክረው ባህላችሁን ግለጡ፣ ባህላችሁን አትዘንጉ ነው። ዛሬ የተደረገውም ትልቅ ነገር ነው።
ጃገረዶቹ ወደ አምቦ ከተማ ከንቲባ አቶ አጫሉ ገመቹ ጽፈት ቤት ጎራ ብለው ሽኖዬ የባህል ጫወታን ሲያሳዩ የ10,000 ብር ስጦታ ተበርክቶላቸዋል። እንዲሁም በከተማዋ መስሪያ ቤቶችና ድርጅቶች ተዘዋውረው እየጨፈሩ ልዩ ልዩ ስጦታና ገንዘብ እየተበረከተላቸው የከርሞ ሰው ይበለን እየተባሉ ተመርቀዋል። ሽኖዬ ልጃገረዶች ባህላዊ ጫወታ ነባር ይዘቱንና እሴቱን እንደተጠበቀ ለቀጣዩ ትውልድ እንዲተላለፍ ሁሉም የበኩሉን ጥረት እንዲያደርግ ተጠይቋል። ለአሜሪካ ድምጽ ናኮር መልካ ካምቦ።
ናኮር መልካን በእጅጉና መሰግናለን። አድማጮቻችን ቀደም ብለን ያሰማናችሁ ዘገባዎችን እንዲሁም ሌሎች መረጃዎችን voamharic.com የተሰኘውን ድረገጻችንን በመጎብኘት ታገኛላችሁ። የማህበራዊ ገጾቻችንን መጎብኘት አዘንጉ። አብራችሁን ስለነበራችሁ በእጅጉና መሰግናለን። ዛሬ ሳስተናግዳችሁ ያመሸሁት ሀብታሙ ስዩም ነኝ። ኤልያስ አስማረ ደግሞ በቅንብሩ አብሮን ቆይቷል። ጽዮን ግርማ ዋና አዘጋጃችን ናት። በሁሉም ስፍራ ባሉ ባልደረቦቻችን ስም መልካም የሳምንት ማገባደጅ ይሁንላችሁ። መልካም ምሽት። Thank you.